Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው ጽዮን ግርማ ነኝ። መስታወት አረጋው እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ አቶ በቀለ ገርባን ጨምሮ 22 የኦሮሞ ፌዴራሊስት አመራር አባላት ለፍርድ ቤት የሰጡት የእምነት ክህደት ቃል በውዝግብ የታጀበ ነበር። ከአዲስ አበባ ዝርዝር አለን።
ትክክል ነው። አሁ አባቴ ኢትዮጵያ ዋና ፌዴሬሽን ፕሬዚዳንት ነው፣ ግን እዚህ ጋር ነው ማለት እኔ ምረዳኝ ማለት አይደለም። ቷል እኔ እንደነገርኩ አሸንፌ በመጣሁት መንገዶች ነው ነበር፣ ግን እዚህ ጋር ዋናን ሪዮ ላይ
ከትላንት በስቲያ ጀምሮ ዓለም አቀፍ መገናኛ ብዙሀንና ማህበራዊ ገጾች ላይ ብዙ ሰው ሲያነጋግር የቆየው ኢትዮጵያዊ የኦሎምፒክ ዋናተኛ ሮቤል ኪሮስ ሀብቴ ነበር።
የሚታወቀው ዋናው ነገር ያው የደህንነቱ ችግር ነው እና ግን እኔ ስወጣ ስገባ ከጓደኞቼ ጋርም ሆነን አንድ ላይ የተደረገ እኔ ብቻዬን ብቻ የሰራው ሳይሆን፣ ለምሳሌ መንገድ ላይ የምናያቸው ጎዳና ልጆች፣ መንገድ ላይ የተበተኑ ህጻናት፣ ድህነቱ፣ ልመናው እንደዚህ በጣም የበዛ ነው።
ከጓደኞቿ ጋር ተባብራ 22 የጎዳና ላይ ነዋሪዎችን ወደ ቤት እንዲመለሱ ያደረገች ወጣት የዛሬ እንግዳችን ናት።
መጤና እንዳመሻጢት ጥላል አለው ህሜት አለው።
ብዙ ደንበኞች ወደ ጸጉር ቤት ሲመጡ የማይረባ አሉባልታን አውርተው እንዳይሄዱ ስለ ሴቶች መብት፣ ስለ እኩልነት ለውይይት እናነሳና ደንበኞች ያላቸውን አስተያየት እንዲሰጡን እንጠይቃለን። ጸጉር ለመሰራት ወደ ውበት ሳሎኗ የሚመጡትን ደንበኞቿን ስለ መብታቸው የተሻለ ግንዛቤን በመስጠት ለውጥ ለማምጣት የምትጥር የአስመራ ወጣትም ይዘናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ በድጋሚ ጽዮን ግርማ አጠር ላሉ ዜናዎች ተመልሻለሁ። በደቡብ ሱዳን የሚገኙ የአካባቢ ጥበቃ ኃይሎችን ከተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ጋር ማዋሃድ የአገሪቱን ሉዓላዊነት ያለማክበር ተንኮል አይደለም ሲሉ አንድ የአሜሪካ ከፍተኛ ዲፕሎማት ተናገሩ። የሊቢያ መንግስት ደጋፊ ኃይሎች በሲርት ከተማ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ዋና ጽህፈት ቤት በቁጥጥር ስር አውለናል ሲሉ ተናገሩ። ይህን ያስታወቁት የሊቢያ ብሔራዊ ውል ስምምነት መንግስታት ታማኝ ኃይሎች ናቸው። የሟቹ አምባገነን የሙአመር ጋዳፊ የትውልድ ከተማ የሆነችው ሲርት የሚገኘውን ታሪካዊ ህንጻ ቡድኑ ባለፈው ዓመት ከተማዋን ከተቆጣጠረ በኋላ ለስብሰባና ለሃይማኖታዊ ትምህርት መስጫ ይጠቀምበት የነበረ ነው። ዩናይትድ ስቴትስ አሸባሪውን ቡድን ዋና ካምፑ መነሻ ካምፕ አድርጓት የቆየችውን ቁልፍ የሊቢያ ጠረፍ ከተማ ለማስወጣት የአየር ድብደባ ስታካሄድ ቆይታለች። ይሁን እንጂ ትናንት የአሜሪካ የምድር ጦር ወታደሮች ፈጽሞ ሊቢያ ውስጥ በሚካሄድ አንድም ውጊያ እየተሳተፉ አለመሆናቸውን ትናንት የዩናይትድ ስቴትስ ባለስልጣናት አበክረው አስገንዝበዋል። የሩሲያ የጦር ሰራዊት በጦርነት በዳሸቀችው አሌፖ ከተማ እጅግ አንገብጋቢ የሆኑ ሰብአዊ እርዳታዎችን ማስገባት እንዲቻል ዛሬ ሐሙስ በአገሩ ሰዓት ከጠዋቱ 4 ሰዓት ላይ ውጊያውን በጊዜያዊነት ሊያቆም የነበረ ቢሆንም በዘገባዎች መሰረት ግን ውጊያው እንደቀጠለ ነው። የሩሲያ መከላከያ ሚኒስቴር ትናንት ረቡዕ በሰጠው መግለጫ ሰብአዊ እርዳታ መግባት እንዲችል በየቀኑ ለ3 ሰዓት ውጊያ ለማቆም መወሰኑን ከዛሬ ጠዋት 4 ሰዓት እስከ 7 ሰዓት እንደሚሆን አስታውቆ ነበር። ይሁን እንጂ ሮይተርስ እንደዘገበው ከውጊያው ይቆማል ከተባለበት ከ1 ሰዓት በላይ ቀጥሏል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
አራቱ የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላትን ጨምሮ አቃቤ ሕግ በሽብር ወንጀል ክስ የመሰረተባቸው 22 ተከሳሾች ዛሬ የእምነት ክህደት ቃላቸውን ሰጡ። ብዙሃኑ ተከሳሾች ጉዳዩን የያዘው ፍርድ ቤት ባለመብት እንዳልሆነ ገልጸው ቃላቸውን ለመስጠት ፈቃደኛ ባይሆኑም ፍርድ ቤቱ ክደው እንደተከራከሩ መዝግቧል። የአቃቤ ህግ ምስክሮችን ለመስማት ቀጠሮ ሰጥቷል።
የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ 22 ተከሳሾች ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ቀርበው የሰጡት የእምነት ክህደት ቃል በውዝግብ የታጀበ ሆኗል። በቀደመው ቀጠሮ አቃቤ ሕግ ላቀረበባቸው ክስ መልስ ሰጪዎቹ ያቀረቡት መቃወሚያ ሙሉ በሙሉ ውድቅ ተደርጎ ስለነበረ ዛሬ ከተከሳሾቹ ወይም መልስ ሰጪዎቹ ይጠበቅ የነበረው ወንጀሉን ፈጽሜያለሁ ወይም አልፈጸምኩም የሚል ብቻ ነበረ። ይሁንና አንደኛ ተከሳሽ አቶ ጉርሜሳ አያኖ ለዚህ ጥያቄ የሰጡት መልስ ክሱ ለእኔ ግልጽ አይደለም፣ የእኔ ፓርቲ ዓላማ አለው፣ በሕጋዊ መንገድ የምሠራው ሥራ ወንጀል ሊሆን አይችልም፣ መቃወም ሕገ መንግሥታዊ መብት ነው፣ ለማንኛውም ለዚህ ፍርድ ቤት ቃሌን መስጠት አልፈልግም ብለዋል። አቶ ደጀኔ ጣፋም ተመሳሳይ መልስ ሰጥተው የኢትዮጵያና የኦሮሞ ሕዝብ ይህን ይታዘብ የሚል መልእክት አስተላልፋለሁ ብለዋል። ፍርድ ቤቱ አቋርጧቸው ይህ ከሥነ ሥርዓቱ ውጭ ነውና ፈጽሜያለሁ ወይንም አልፈጸምኩም የሚል መልስ ብቻ እንደሚጠብቅ አስገነዘባቸው። ከዚህ በኋላ ቃላቸውን ለሚሰጡም ሁሉ ተመሳሳይ ትዕዛዙን ፍርድ ቤቱ ሰጥቷል። ሦስተኛው ተከሳሽ አቶ አዲሱ ቡላላም የተመሠረተብኝ ክስ በእኔ ስም የኦሮሞን ሕዝብ መክሰስ ነው። በእኛ ባህል ውሻውን መናቅ ባለቤቱን መናቅ ነው ይባላል። በሕጋዊ መንገድ በተቃዋሚነት ተሳትፌያለሁ፣ ያላደረግኩትን ይህ ፍርድ ቤት አድርገሃል ብሎኛል። እኔ በዚህ ድራማ ልሳተፍ ፍላጎቱ የለኝም። ፍርድ ቤቱ ውሳኔውን ሊያሳውቀኝ ይችላል ብለዋል። አቃቢ ሕግ ይህን አካሄድ ተቃውሞ ይህ መድረክ የፖለቲካ መድረክ አይደለም፣ በሕግና በስርዓት የሚመራ ነው። ስለሆነም በዚህ መሠረት ይመራ ሲል አቤቱታውን አቅርቧል። ፍርድ ቤቱም ይህ አካሄድ ተከሳሾቹ እንደሚጎዳ አስገንዝቦ ቀደም ሲል የሰጠውን ትዕዛዝ ሰጥቷል። አራተኛ ተከሳሽ አቶ በቀለ ገርባም የሰጡት ቃል ከሌሎቹ ብዙ የተለየ አልነበረም። ባለፈው የክስ መቃወሚያችን አሉ አቶ በቀለ፣ ባለፈው የክስ መቃወሚያችን ክርክሩ በሚመለከተውና ባለመብት በሆነው የኦሮሚያ ፍርድ ቤት እንዲታይ እኛም በቋንቋችን እንድንዳኝ ጠይቀናል። ይህ መብታችን ተነፈግን። ብይኑ ሕገ መንግሥቱን የጣሰ ነው። ይህ ፍርድ ቤት ጉዳዩ እዚህ እንዲታይ የፈለገው ለሌላ ዓላማ ነው የሚል ጥርጣሬ አለን። ከዚህ በፊትም አቃቢ ሕግ የሐሰት ምስክር አስመስክሮብኝ እንዳስፈረደብኝ አስታውሳለሁ። እዚህ ፍርድ ቤት ፍትህ አገኛለሁ ብዬም አላምንም ሲሉ ፍርድ ቤቱ አቋርጧቸዋል። ሌሎቹም በዕለቱ የተገኙት ተከሳሾች የሰጡት መልስ ከዚህ መሰል አባባሎች የራቁ አልነበሩም። ሁለት ተከሳሾችን በዛሬው ዕለት ማረሚያ ቤቱ በሥራ ጫና ምክንያት ሊያቀርባቸው እንዳልቻለ ገልጿል። በመጨረሻም ፍርድ ቤቱ ሁለቱ የእምነት ክህደት ቃላቸውን ለመስጠት ያልቻሉ ተከሳሾች ነገ ቀርበው እንዲሰጡ ቀጥሯል። አክሎም ተከሳሾቹ ዛሬ የሰጡት ቃል ይዘቱ ምንም ይሁን ምን ወንጀሉን እንዳልፈጸሙ ነበር የሚያመለክተው። ስለሆነም በሀገሪቱ ሕግ መሠረት ፍርድ ቤቱ የቀረበባቸውን ክስ ክደው እንደተከራከሩ መዝግቧል። የአቃቢ ሕግን ምስክሮች ለመስማትም ከህዳር 2 እስከ 16 ቀን 2009 ዓ.ም ቀጠሮ ይዟል። አቃቢ ሕግ 22ቱን ሰዎች የከሰሰው የኦነግን የሽብር ተልእኮ ለማሳካት በኦሮሚያ ክልል በሚገኙ ዞንና ወረዳዎች ሁከትና አመፅ እንዲነሳ አመራር በመስጠት በአመፁ ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ በሰው አካል ላይ ቀላልና ከባድ የአካል ጉዳት እንዲደርስ በመንግሥትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማድረግና በማስደረግ የሽብር ወንጀል እንደሆነ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሽርን ገቢና ቪኦኤ ኩኬ ሰውራዴ እንዛ ሀካ ታረ ደ ሄኖክ ፈምቴ ደ መስታወት አረጋው
ዊኪ ተለመ ጆኒ ና ጋቢና ቪኦኤ ዊት ሄኖክ ፈምቴ መስታወት አረጋው
ሰሞኑን የዓለም አቀፍ የመገናኛ ብዙሃንና የማህበረሰብ ገጾች ላይ ሰዎችን ሲያነጋግር የቆየው ኢትዮጵያዊው የኦሎምፒክ ዋናተኛ ሮቤል ኪሮስ ሀብቴን በትላንትናው ዕለት በቀጥታ ጋቢና አሳፍረነው ነበር። ዓለምን እያነጋገረ ስላለው የኦሎምፒክ ተሳትፎው ጥቂት ብሎናል። ዛሬ በሰፊው ሮቤልን እናቀርባለን።
ስሜ ሮቤል ኪሮስ ሀብቴ ይባላለሁ። የመጣሁት ከኦሮሚያ ክልል ነው። ተወልጄ ያደግኩት አዳማ ላይ ነው። ብሔራዊ ቡድን የተመረጥኩበት ክልል ኦሮሚያ ነው።
ከዚህ በፊት እንደዚህ ኦሎምፒክ ላይ ወይ ትላልቅ ውድድሮች ላይ ተወዳድረህ ታውቃለህ?
እንደ ኦሎምፒክ ላይ የትም ባይሆን ወርልድ ሻምፒዮናዎች እና ዩዝ ኦሎምፒኮች ተወዳድሬያለሁ።
ውጤትህ እንዴት ነበር?
ምንም ውጤት አምጥቼ አላውቅም። ከእኔም በፊት የሄዱትም ከእኔም በኋላ የሄዱት አብሮኝ የሄዱትም ውጤት አምጥተን አናውቅም።
በምን መመዘኛ ነው ሮቤል ያለፈው እና ወደ ኦሎምፒክ የሄድ?
ውድድር ነበረ ኮምቦልቻ የምትባል ሀገር አለች ደሴ ላይ ወሎ፣ እና እዛ ውድድር ላይ አሸንፌ ተመረጥኩኝ ለየትኛው ለራሻ ውርሻም ሲሆና ማለት ነው። እና ከኔ ጋር አብሮኝ አብዱል ማሊክ የሚባል ልጅ ነበር የኦሮሚያ ተወካይ ማለት ነው። ሁለታችንና አንድ ከአማራ ተወካይ ወደ ራሻ ሄደን ተወዳደርን። ሁለት ውድድር ነበር የተወዳደርነው። አንዱን ዲስኳል ሆነ አንዱን ዋኘ ዲስኳል ሲያሆን ማለት ነው። እኔ ሁለቱንም ዲስኳል ማግኝቼ መጣ ነው ዜ እና ስትመጣ እዚህ ነጥብ ተሰጠን። እነሱ እዛ ፊናዎች የላኩት ማለት ነው እና ለኢትዮጵያ ፌዴሬሽን ለእኔ 50% ሰጡ፣ እነሱ 25% ሰጡት። ማጣሪያ አድርጉ ልታችሁ እኔና ልጁን ማለት ነው። እና ግዴታ ልጁ ማሸነፍ የነበረበት አራቱንም በኋላ ነው ለመሄድ እኔን ማለት ነው። ምክንያቱም በሀምሳ ነጥብ አለኝ አራቱን ካላመጣ 12.5 ነው አንዳንድ ውድድር መጠብ የያዘው እና አራቱን ግዴታ ማሸነፍ ነበረበት። አራቱን አላሸነፈኝም፣ ሁለቱን አሸነፈ። እና በዛ የተነሳ እኔ 50 አገኘው ማለት ነው እና 100-75 ሆኜ አሸነፌ ሄድኩኝ።
በዛ መስፈርት ነው ለኦሎምፒክ ያለፍከው?
በዛ ውጤት ነው ወደ እንትን ያለፍኩት፣ ወደ ብራዚል ያለፍኩት። ሁለት ሰው ነበር የተባለው ልንሄድ የነበረ ሁለታችን ነበርን።
እሺ
ፊና ፈቀደ፣ ኦሎምፒክ ደግሞ ከለከለ። ኦሎምፒክ ስልክ የኢትዮጵያ ሳይሆን የብራዚል ኦሎምፒክ ማለት ነው።
አባትህ የዋና ፌዴሬሽን ፕሬዚዳንት ናቸው?
ትክክል ነው። አዎ አባቴ የኢትዮጵያ ዋና ፌዴሬሽን ፕሬዚዳንት ነው። ግን እዚህ ጋር ነው ማለት እኔ እንረዳኝ ማለት አይደለም። ገብቶሃል? እኔ እንደነገርኩ አሸንፌ የመጣሁት መንገዶች ነው የነበሩት። ግን እዚህ ጋር ዋናን ሪዮ ላይ እንዲካሄድ ያደረገው በራሱ ጥረት ነው። በማንም ጥረት አልነበረም የዘረገው። ጥረቶቹ መናገር ካለብኝ መንገር ይችላለሁ።
መንገር ትችላለህ?
እሺ። ራሻ ላይ እኛ ታገድን እንትን ላይ ለንደን ላይ በነበረ ውድድር ላይ ሙሉዓለም ቀርቶ ነበረ። በባርሴሎና ላይ አንድ ልጅ ቀርቶ ነበር እና በዛ ኢትዮጵያ እንድትታገድ አድርገው ነበረ ፊናዎች ማለት ነው።
እሺ። ኢትዮጵያ እንዳትወዳደር ሰዎች እየቀሩ ማለት ነው።
አዎ። በዛ እሱ ራሱ ሄደና ሙሉ ኃላፊነቱን ወሰደ እንደማንቀርና እንደምንመለስ ማለት ነው።
እሺ።
ከዛ የትራንስፖርት ብርም ስላልነበረ ለምስሉ ማለት ነው ለፌዴሬሽኑ ላይ ብር የለውም ነበረ። ለፌዴሬሽኑ ከኪሱ አውጥቶ አበደረው እና ለእኛ ከፍሎልን ማለት ነው። እኛ ወደ ራሻ እንድንመጣ አደረገ።
ስለዚህ አባትህ ነው ወደ ራሻ እንድትሄዱ እንድትታመኑ ከራሱ ገንዘብ አውጥቶ ከፍሎ ራሻ ወሰደ እና ራሻ ሄደን ተወዳድረን መጣን ነው የምትለኝ?
አዎ። የትራንስፖርት የአውሮፕላን ቲኬቶች ቆርጦ ማለት ነው።
እሺ። ከዛ ስትመለሱ ፌዴሬሽኑ ፈቀደላችሁ ማለት ነው እንድትወዳደሩ?
ለኦሎምፒክ ሚኒኮ ፊና ነው የሁሉም የዓለማችን ነው ዋናተኞች እንትን ሰምዘድር የሚያስገባው ማለት ነው። ፊና ነው ገብቷል። ልክ አሁን ኳስ ላይ ፊፋ እንደሚባለው ልክ ዋና ላይም እንደዛው ይጠራል። እነሱ የእኛን ስም ጨምረው ላኩልን። ከዛ አንድ ሰው ሚኒማ ያላመጣ ስለሆነ እንደዚህ ቮለንተሪ እንደሚባለው ተጋባዥ እንደዛ ነው ተጋብዘን አንድ ውድድሮች አድርገን ውድድሮች ላይ ትንሌ ነው እኛ የመጣነው እዚህ ጋር እና አንድ ሰው ብቻ ነው ፈቅደዋል። አንድ ወንድ አንድ ሴት ማለት ነው። አንድ ሴት ተወዳዳሪ ማለት አሁን ከነገ ወዲያ አርብ ውድድር አላት።
ስለዚህ በዚህ መንገድ ነው አንተ የመጣኸው ወደ ሪዮ ማለት ነው?
በዚህ መንገድ ነው የመጣ ነው።
ሌላ የተነሳው ነገር ምንድን ነው? ከሰውነት አቋምህ ጋር ነው?
ትክክል ነው። አዎ፣ በአሁኑ ሳ ላይ ወፍር ያለው የሚገርም ነገር ከራሻ በኋላ አሁን ራሻ ተወዳድሬ ከመጣሁ በኋላ ወደ 10 ኪሎ በላይ ቀንሼ የመጣሁት። እጄን አክሲደንት ደርሶብኝ ነበር። እጄ ተቆርጦ ነበር የሆነ ሰዓት ላይ ማለት ነው። ወደ 120 ኪሎ ገብቼ ነበረ። አሁን ያለው 82.7 ነው። ራሊቲ ነው። ወፍር ያለው ያ ነገር አይቼዋለሁ፣ ራሴ አውቀዋለሁ። ግን እንደ ስፖርተኛ ሳይሆን እዚህ ጋር እንደ ራስ ወዳድ ሆኜ ነው የመጣሁት። ገብቶሃል? ለአንድ ስፖርተኛ ኦሎምፒክ ትልቅ ነገር ነው። ላላገኘው የምችለው ነገር ነው።
አሁን አንተ የገባሁ 1:04 ሰከንድ ነው። አንደኛ ያወጣው ደግሞ ወደ 47 ነው። ይህን ያህል ለውጥ ያመጣው ምንድን ነው ስላለ
የተስተካከለ የመዋኛ ገንዳ የለንም። የተስተካከለ የማቴሪያሎች የለንም። ጥሩ መመገብ መቻል አለብን። ዋናተኛ ለመሆን ትክክለኛ ዋናተኛ እንደነሱ ሰዓት ለመግባት እነዚህ ሶስቱ ለማከለ መሆን አለብን። ከህፃንነት ጀምሮ መስራት አለብን። ዋና ከህፃንነት በአሁን ባሉበት ምጫበትራን ባሉት ልጆች ማለት ነው አጥንታቸው ከዛ ነው እየሰፋ መምጣት ያለበት እንጂ ካደግን በኋላ አጥንታቸው አይሰፋም። ትከሻ ካየ ሰፊ ቡርጭ ስለመጣ ትንሽ ሰውነት የሚደበቀው ነበረኝ። ብዙ ነገሮች የሚያምር ሰውነት ነበረኝ በፊት። ያ ሰውነት ተበላሽቷል። ያ ከመጣ አክሲደንት ከመጣ ቢም በኋላ የተበላሹ ነገሮች ናቸው። ግን አሁን ዚጋ እነዚህ ነገሮች ካሉ ማምጣት ትችላለህ። እነዚህ ነገሮች በሌሉበት ላይ አምጣ ማለት ይከብዳል። በውጤት ማምጣት ይከብዳል በጣም
የምታስተላልፈው መልእክት ካለ?
በቅድሚያ ይሄን ነገር ልታዳምጡልኝ ስለቻላችሁ አመሰግናችኋለሁ። እናንተ እንደምትናገሩት አይደለም የኔ ማመጣት እና እባካችሁን እኔንም እንድትረዱኝ እፈልጋለሁ። ማባት የተነሳ አይደለም ባገኘው ዘራ ሴት ነበረ ጥረት ነው። 8 ዓመት ሙሉ ለፍቻለሁ ኦሎምፒክ ውድድርን ለማግኘት ውጭ ሀገር ድረስ ኢቨን እስከ ውጭ ሀገር እቺ ክለብ ድረስ ሰርቶ እስከ መምጣት ድረስ እና እባካችሁን ተረዱኝ ነው የምለው።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta, mama!
ከሮቤል ኪሮስ ጋር ያደረግነውን ቃለ ምልልስ በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ተከታተሉ። በነገራችሁ ላይ በተመሳሳይ መልኩ ለሌሎች ሀገሮች በተለይ በአንዳንድ ስፖርቶች አቅምና መሰረተ ልማት ላልገነቡ የሚሰጥ ልዩ እድል አለ። በሲድኒ ኦሎምፒክ የዛሬ 16 ዓመት በኢኳቶሪያል ጊኒ የተሳተፈው ኤሪክ ማሎንጋ የመቶ ሜትር ነጻ የዋና ውድድርን ለመጨረስ የፈጀበት ሰዓት 1:53 ገደማ ነው። ሮቤል በዚህ አንጻር ያስመዘገበው ሰዓት በእጅጉ የተሻለና 1:05 ገደማ ነው። እንግዲህ ወደ ቀጣዩ ፕሮግራማችን ደግሞ ስናልፍ በዘንድሮ በማንዴላ ዋሽንግተን መርሃ ግብር ወደ 1000 የሚጠጉ ወጣት አፍሪካውያን ተሳትፈዋል። ከነዚህ ውስጥ 51 ኢትዮጵያውያን ናቸው። ከነዚህ መካከል ደግሞ በማህበረሰብ ልማት ላይ ከጓደኞቿ ጋር ተባብራ 22 የጎዳና ተዳዳሪዎችን ወይም በጓዳና ላይ የሚኖሩ ወጣቶችን ወደ ቤት እንዲመለሱ ያደረገች ወጣት የዛሬ እንግዳችን ናት። ስለምትሰራው ስራ ያነጋገረቻት ጽዮን ግርማ ናት። እንግዳችን ራሷን በማስተዋወቅ ትጀምራለች።
ቤተልሔም ኪሮስ እባላለሁ። ዋሽንግተን የመጣሁት የማንዴላ ዋሽንግተን ፌሎሺፕ ወይም ያሊ ያንግ አፍሪካን ሊደርስ የሚባለውን ፕሮግራም ተሳታፊ ሆኜ ነው።
ይሄ ፌሎሺፕ መሪ ይሆናሉ ተብለው የታሰቡ ወጣቶች የሚመረጥበት ፕሮግራም ነው እና ለዚህ ፕሮግራም በምን መስፈርት ነው የተመረጥሽው?
ሁላችንም እንግዲህ ካሁን በየሀገራችን በየአካባቢያችን በማህበረሰባችን የሰራነው ነገርም ወይም ወደፊት የመስራት እቅድም ያለን በየአቅጣጫው ማለት በየዘርፉ ተወዳድረን ነው። ጽሁፍም በቃልም አናግረውን ከዛ በኋላ ተመርጠን መጣ ነው ማለት ነው።
ስለዚህ የአንቺ ፍላጎት የአንቺ ተሳትፎ ምን ነበረ?
የኔ እንግዲህ ሶሻል ዴቨሎፕመንት የማህበረሰብ ግንባታ ላይ ነው ኢንትረስት የነበረው ከጋዜጠኝነትና ሪሰርቸር ስነ ጽሁፍ ባሻገር ማለት ነው። ባለፈው በተወሰኑት አመታት ውስጥ ከአዲስ አበባ ከነበሩ በፊት ጎዳና ላይ ይኖሩ የነበሩ ልጆች ጋርም ሰርቻለሁ። አሁንም ልጆችን በተመለከተ ነው ሞር የኔ ፍላጎት ወደዛ ነው የሚያዘነበለው እና አሁንም እሱ ላይ ባለኝ ኢንትረስት ወደፊትም ለመስራት ያቀድኩትን እቅድ ስላካፈልኩኝ ነው እንግዲህ ወደዚህ ልመጣ የቻልኩት እና የስድስት ሳምንት ከኔ ጋር ተመሳሳይ ስራ ኢንትረስትን ካላቸው ሰዎች ጋራ ኔትወርክ ማድረግበት ኦፖርቹኒቲ እንደ ትሬኒንግ ስልጠናም አይነት ነገር ነበር ማለት ነው። ባለፉት ስድስት ሳምንት ከዛ ደግሞ በስብሰባ ተጠናቀቀ ማለት ነው።
እንዴት ነው የማህበረሰብ ግንባታ ወይም ደግሞ ማህበረሰቡን መርዳት በሚለው ጉዳይ ላይ ፍላጎት ያደረብሽ ምክንያቱ ምንድን ነው?
እንግዲህ ያው ኢትዮጵያ ውስጥ ኖረን በየጠዋት ማታ ስንገባ ስንወጣ የምናየው ነገር የግድ ስለሱ እንድናስብ የሚያደርገን ይመስለኛል። በሁሉም ሰው ልብ ውስጥ ያለ ነገር ነው ብዬ አስባለሁ። ምን ያህል አድርገናል ነው ትንንሽ ነው አይ ቲንክ ላይክ ስፔሻል ታለንት ወይ እንዲህ የሚያስፈልገው ነገር ሳይሆን እኔ እንደ ራሴ አንዱ ሰው ላይ ምን ያህል ማድረግ እችላለሁ ብሎ መወሰን ነገር ይመስለኛል። ከበፊት ጀምሮ ከማየው ከሁኔታው ሀገራችን ውስጥ ካለው ችግር አንጻር ውስጤ የገባ ነገር ይመስለኛል።
ስንወጣ ስንገባ ስናየው ብለሻለ፣ ምንድን ናቸው የሚታዩት ችግሮች? ሲወጣ ሲገባ የሚታየው ችግር ምንድን ነው በማህበረሰቡ ላይ ያለው? እንደው በዚህ ጉዳይ ላይ ነው የምትሰሪው እና እንደው ትልቁ ችግር አሁን ጎልቶ የሚታዩ ችግሮች ምንድን ናቸው?
እንግዲህ መልካም ነገር ቢኖርም ግን ኢትዮጵያ ሶስተኛ ዓለም እንደመሆናችን አንጻር ማለት ነው እኔ እንግዲህ ሁላችን መጀመሪያ አካባቢያችን ነው የምናየው። በእርግጥ ችግሩ በጣም ሰፊ ነው እንደሚታወቀው። ዋናው ነገር ያው የደህንነቱ ችግር ነው እና ግን እኔ ስወጣ ስገባ ከጓደኞቼ ጋርም ሆነን አንድ ላይ የተደረገ እኔ ብቻዬን ብቻ የሰራው ሳይሆን ለምሳሌ መንገድ ላይ የምናያቸው ጎዳና ልጆች፣ መንገድ ላይ የተበተኑ ህጻናት፣ ድህነቱ፣ ልመናው እንደዚህ በጣም የበዛ ነው እና ችግሩ የበዛም ቢሆን የእኛ ደግሞ ሮል ትንሽም ሰውን መድረስ ቢሆን በሚል የገባንበት ነው ከጓደኞቼ ጋር ሆነን ማለት ነው።
ምን ሰራችሁ ከጓደኞች ጋር ሆነሽ ይሄንን ለመድረስ በሚል ምን አደረጋችሁ?
እንግዲህ 1-4 ዓመት አካባቢ ይሆናል እዚህ ቦሌ ድልድይ አካባቢ የነበሩ ልጆች ነበሩ፣ ትንንሽ ወንድ ልጆች እና ከእነሱ ጋር ያው ግንኙነት በመፍጠር ማለት ነው መጀመሪያ አብራቸው ጊዜ በማሳለፍ ከዛ በኋላ ደግሞ ሰፋ ብሎ እነሱን ወደ ቤት በማስገባት እንደ ቲም ኦርጋናይዝ አረግንና ቤት አስገብተን ሁላችንም ስራ የነበረንም ስራችንን አቋርጠን ኢቭን እዚህ አሜሪካ የነበሩ ሰዎች የተወሰኑ ስራቸውን አቋርጠው ወደ ኢትዮጵያ ሙቭ አድርገው ሁለት አመት ቤት ውስጥ ኢንተንሲቭ የሆነ ፕሮግራም አይነት ነገር ነበረ። ያው የቤተሰብ አይነት ነገር አሁን ወንድሞቻችን ናቸው ልጆቹ አድገዋል እና ብዙዎቹ ያው ሁሉንም 100% ባሲም አብዛኛው ልጅ ስራ ይዘዋል፣ ትምህርትም የቀጠሉ ልጆች አሉ ማለት ነው። እና አሁንም ያው ሪሌሽንሽፓችን እንደቀጠለ ነው ከነሱ ልጆች ጋር ማለት ነው።
ምን ያህል ልጆች ይሆናሉ? እድሜያቸው ስንት ነበረ እናንተ ይህን ስታደርጉ?
እንግዲህ ከ14 እስከ 17 ነበሩ። አክቹዋሊ 13 አመት ልጅ ነበር ትንሽ በጀመርንበት አመት። መንገድ ላይ ያሉ ወደ 1 አመት እንደዚህ ነበረ ገና ውጭ ለመገናኝ። የዛን ጊዜ 12ም 11ም የነበሩ ነበሩ። ቤት ግን ሲገቡ ከ13 እስከ 16 17 ነበሩ።
ስንት ነው ቁጥራቸው?
22 ነበሩ።
ከዛ አሁን በምን ሁኔታ ላይ ነው ያሉት ታዲያ?
አሁን ብዙዎቹ አብዛኛዎቹ ስራ ላይ ነው ያሉት። ይሄ ሙያ ትምህርት ተምረዋል። ከፍ ከፍ ያሉት አነስ ያሉት ደግሞ ሃይስኩል እየተማሩ ነው።
ምንድን ነበር የምታደርጉላቸው እርዳታ?
ቤት ውስጥ ገብተው ራሳቸውን ጥንካሬያቸውን እንዲፈልጉ ነው ቤዚክሊ። ላይክ እንደ እርዳታም አይነት ሜንታሊቲ እንዲኖረው ሳይሆን ላው ራሳቸውን የማሻሻያ የሚፈጥሩበት መንገድ ነው እና ወስነው እንዲገቡ ነው። በቃ እንደ ቤት ውስጥ ገብተው ድሮ ከነበረው ህይወታቸው ኮምፕሊት የሚለይ ውሳኔ የእነሱ ከሬጅ ያስፈልጋል ሁሉም ነገር ማለት ነው። እና በጣም በከባድ ሁኔታ ያለፉ ናቸው ብዙዎቹ አስተዳደጋቸው ላይ። ግን ያው ወስነው እንደ ትምህርት ቤት ገቡ። ደግሞ የማታ ትምህርት ገብተው ማያ ትምህርት ተማሩ እና አሁን ያው ስራ እየሰሩ ነው። ደግሞ ስነኝ ሰው ነው።
በቀጣይ አሁን ከዚህ ተመልሰሽ የምታከናወኙ ምንድን ነው? ወደፊት እሰራዋለሁ ብለሽ በእቅድሽ ላይ ያሰፈርሽው ነገር?
አሁን ይኸውልሽ በዛ ጊዜም እየነበረን ወደ መከላከሉም ይሄኛው ስራ በጣም መልካም ሆኖ ሳለ አንዴ ግን እዚህ ደረጃ ከተደረሰ በኋላ በጣም ከባድ ነው እና የመመለሱ ነገር አንዳንድ ልጆች ተመልሰውም ወደዛ ሁኔታ የሚገቡበት አለ። ቢካዝ በከባድ ሁኔታ ስላለፉ ኮምፕሊት ከዛ ነገር መውጣት ስለሚከብዳቸው እኔ ሞር ወደ መከላከሉ ላይም ኢንትረስት ዳብሬ ነበር እና አሁን
መከላከሉ ላይ ፍላጎት ነበረሽ?
አዎ አሁን ኦልሬዲ በተወሰነ መልኩ አንድ ማገዝበት ቦታ አለ እንደ ቮለንቲር ህጻናቶች ላይ መስራት። አሁን ሪስክ ላይ ያሉት ቤተሰቦቻቸው በከባድ ሁኔታ ውስጥ የሚያልፉ ኮሚኒቲዎች አሉ እና እነሱ ጋራ አብሮ ሰርቶ የትምህርት እድሉንም በመፍጠር በማስጠናት ሳይኮሶሻል ሰፖርቱንም በማድረግ ወደ ጎዳና እንዳይወጡ
የማህበራዊ ድጋፍ አገልግሎት በመስጠት
ቤተሰቦቻቸውም እናቶቻቸውም ብዙ ጊዜ የድህነቱ የኢኮኖሚ ችግርም ስለሆነ እነሱም የስራ እድል እንዲያገኙ ልጆቹም መልካም ሁኔታ ውስጥ እንዲያሳልፉ ይሄ እንደ ከትምህርት ሰዓት በኋላ አፍተር ስኩል ፕሮግራም አይነት ማለት ነው። ሞር በሱ ላይ ኢንጌጅ ለማድረግ እና ሶሻል ኢንተርፕራይዝ ፈጥሬ አሁን እሱ ፕሮሰስ ላይ ነው ያለው። እናቶቻቸውን ስራ እድል በመፍጠር ልጆቹን አጠቃላይ ሁለንተናዊ ምድር ሆሊስቲክ አይነት ኢምፓክት እዛ ፋሚሊ ላይ እንዲኖር ማለት ነው። ለልጆቹ ሰፖርት ሰጥቶ ግን ያውም ለእናቶቻቸውም ቀስ እያለ በኢኮኖሚ እያደጉ የተወሰነ ላይፍ ስኪል ትሬኒንግ እየተሰጣቸው ያንን ቤተሰብ አጠቃላይ እንደ ዝም ብሎ እርዳታ ላይ ፎከስ እንዲያደርግ ሳይሆን ራሳቸውን የሚችሉበት መንገድ ለመፍጠር እንደዛ እየሞከርኩ ነው ያለሁት። አሁን እዚህ መምጣቴ ደግሞ የሌሎችንም ልምድ ብዙ ስለተጋራሁኝ እንግዲህ ከእግዚአብሔር ጋር ይሆናል ብዬ ተስፋ አደርጋለሁ።
መልካም እድል እንመኝልሻለን ቤቲ ኪሮስ። ከመሄድሽ በፊት ስቱዲዮ እዚህ ስቱዲዮ ጋብዘንሽ ሰፋ ያለ ውይይት እንደምናደርግ ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ።
ሄኖክን ዛሬ ሹፌር አይደለም ግን አሳፍረነዋል። ከመንገድ ላይ አግኝተ ነው። ነገ አንድ ፕሮግራም አለው። ስለዛ ፕሮግራም አጠር ያለ መግቢያ ይነግረ
ቆም አድርገው አሳፍረውኛል። ነገ በስቱዲዮ ከኢትዮጵያውያን ወጣት ስራ ፈጣሪዎች ጋር ውይይት እናደርጋለን። ነገ ዓለም አቀፍ የወጣቶች ቀን ነው። ልዩ ዝግጅት አሰናድተናል። ከዚያም በተጨማሪ ከተለያዩ የአፍሪካ ሀገሮች የመጡ ወጣቶችን ከዚምባብዌ፣ ከኢትዮጵያ፣ ከኬንያ፣ ከደቡብ አፍሪካ በፌስቡክ በቀጥታ ውይይት እናደርጋለን። ጥያቄዎቻችሁን እየወሰድን ነው። ሃሽታግ አስክ ያሊ፣ ሃሽታግ ኢንተርናሽናል ዩት ደይ 2016፣ ሃሽታግ ያሊ 2016። እነዚህን እየተጠቀማችሁ አስተያየቶቻችሁን ስጡን። አት ያሊ ኔትወርክን አት ዋሽ ፌሎሺፕ በሚሉና ሃሽታግ ኤምደብሊውኤፍ 2016 2016 ብላችሁ አስተያየቶቻችሁን ጥያቄዎቻችሁን።
እሺ ይሄ ነው። ካሁን ከታክሲ አውረድ።
አመሰግናለሁ።
የመጀመሪያ ጥያቄውን የምሰለፈው እኔ ነኝ። እንግዲህ አድማጮቻችን፣ አሁን መልሰን የምንወስዳችሁ ወደዚህ ወደ ማንዴላ ዋሽንግተን ፌሎሺፕ ነው። ቀጣዩም እንግዳችን በማንዴላ ዋሽንግተን የአፍሪካ የለውጥ መሪዎች መርሃ ግብር ከተሳተፉ ወጣቶች መካከል ቤተልሔም እምባይ ናት። ኤርትራን ወክላ ነው በመርሃ ግብሩ የተገኘችው። በጸጉር ስራ ሙያ ወደ ጸጉር ሳሎን ቤቷ የሚመጡትን ወጣት ሴቶች ስለ መብታቸው እንዲወያዩ መድረኩን በመክፈት ለውጥ ለማምጣት ነው የምትጥረው።
ሽሜ ቤተልሔም እምባይ ረዳ ባህል ካብ ከተማ አስመራ መጤ ካብ ኤርትራ
ምንጽየቃነ ነምዞም ያንግ አፍሪካን ሊደርስ ኢንስቲትዩት ካብኦም ሓንቲ ካብኦም ፈለውስ።
ስሜ ቤተልሔም እምባይረዳ ይባላል። ከኤርትራ ከአስመራ ከተማ ነው የመጣሁት። በማንዴላ ዋሽንግተን መርሃ ግብር ለመሳተፍ ከፍተኛ ፍላጎት ስለነበረኝ ለመሳተፍ መጣሁ።
አብ ኤርትራ ለሰርሖ አነ አብ ኢንተርናሽናል ስኩል ሬንቦ ኢንተርናሽናል ስኩል ፕሪስኩል አው ከመምህር ኮይነ ሰርሕ ኤን ፕሮፌሽናል ኸአኒ ሄር ድረሰር ካለካ ባስኬትቦል ጻው።
እኔ በአስመራ በሚገኘው ሬንቦ ኢንተርናሽናል የመጀመሪያ ትምህርት ቤት በመምህርነት ሰራ ነበር። ዋናው ስራዬ ግን የጸጉር ባለሙያ ነኝ። በትርፍ ሰዓቴ የቅርጫት ኳስ እጫወታለሁ። ጊዜ ሲኖረኝ ደግሞ ለአዳጊ ወጣቶች ስፖርቱን አሰለጥናለሁ። በተጨማሪም በሰዎች መብት ላይ መረጃን በመስጠት ለውጥ ለማምጣት እጥራለሁ። ሰዎች በሚበዙባቸው ቦታዎች በተለይም በትምህርት ቤቶች በመሄድ ነው መረጃን የማዳርሰው።
ኦኬ ለከዩ አብ ኤርትራ ጋልን ሴት አብተራለሁ ከመ ማለቴ ኤርትራውያን ማዕረ ማዕረ ድቅ ተባዕት ይኮንን ተቃሊሰኒ ናጽነት አምጤን እን ማዕረ ማዕረ ይኸአኒ ኣብ ብዙሕ ፖዚሽንስ ኮይነን ኤርትራ
እውነት ነው። በኤርትራ የሴት ልጆች መብት የተጠበቀ ነው። ምን ማለቴ ነው? ሴቶች ከወንዶች እኩል ታግለው ነጻነት እስከማምጣት እንዲሁም በተለያዩ የሥራ መስኮች ላይ በመሰማራት ሀገራቸውን በማገልገል ላይ ይገኛሉ እስከ ሚኒስትር የሥራ መደብ ድረስ። ነገር ግን ብዙ አሁንም ሊቀየሩ የሚገባቸው ነገሮች አሉ። ለምሳሌ ሴት ልጅ እድሜዋ ሳይደርስ ለጋብቻ መሰጠቷ፣ ካገባችም በኋላ በነገሮች ላይ ከባሏ እኩል መወሰን አለመቻሏና በአንዳንድ ገጠር አካባቢዎች አሁንም በመተግበር ላይ የሚገኘው የሴት ልጅ ግርዛት፣ እነዚህን ጎጂ ባህል በማስወገድ ለውጥ ማምጣት እንችላለን ብዬ አስባለሁ።
ሕጂ ዕላማ ይንታዩ ቅድሚ ሕጂ ምፈቲነ የ ዝነበርኩ ንሽዱሽተ ወርሒ ምስ መሓዛይ ኣብ እንዳመሻጢት ሰሪሐ ነረ። ሕጂ ኢንፎርማል ዲቤት እዩ ማለት እዩ። ኣብታ እንዳመሻጢት ልክዕ ከም ደቂ ኣንስትዮ ኣብ እንዳመሻጢት ትሰርሕ ኢኻ ትሰርሕ ዓማዊ ልመፃኻ and you serve them like as only not hairdressing ጥራሕ ጸጉረን ቀርያ ወይ ካ ጽፍረን ቀርያ ጥራሕ ከመጣ የብለን እንደብል ሐሳብ አለኒ እንከላይ ርእሰ አተሐሳስበን ኩሉ ነገር መጤና ብእንዳመሻጢት ጥላል አሎ ህሜት አሎ ካል ነገር አለ። ሕጅ እንታይ ሐሳብና ማስ
አለማይ እንትነው ከአሁን በፊትም ሞክሬ የነበረው ከጓደኛዬ ጋር ለስድስት ወር የጸጉር ስራ ላይ ነበርኩ። እናም ብዙ ደንበኞች ወደ ጸጉር ቤት ሲመጡ ጥፍራቸውንና ጸጉራቸውን በሚሰሩበት ሰዓት የማይረባ አሉባልታን አውርተው እንዳይሄዱ ስለ ሴቶች መብት፣ ስለ እኩልነት ያለውን ችግር ለውይይት እናነሳና ደንበኞች ያላቸውን አስተያየት እንዲሰጡን እንጠይቃለን። መልካም ጎንና ለውጥ ሊሆን ይችላል የሚሉትን ሐሳብ እንዲያነሱ ምድሉን እንሰጣቸዋለን። ስለ ነገሩ ግንዛቤ የላቸው ማለት አይደለም፣ ግን ነገሩን የበለጠ ለማጉላት በመነጋገር ለውጥ ለማምጣት ነው የምንጠራው። ደንበኞቻችን ጸጉራቸውን ተሰርተው ሲሄዱ የተለያዩ የእውቀት ማስጨበጫ በራሪ ወረቀቶችንም እናድላለን።
ጽፋኔ አብዝመት ብዙሕ ነገር የተማሄረ ብዙሕ ነገር ኤክስፒሪንስ ረኺበ ምክንያቱ ካብ ብዙሕ ካብ ኩለን አፍሪቃ ሃገራት ትመጣ ድመፁ ብዙሕ
በማንዴላ ዋሽንግተን መርሃ ግብር መሳተፌ ከተለያዩ አፍሪካ ሀገራት የመጡ ወንዶችና ሴቶች ጋር የመገናኘት እድሉን አጋጥሞኛል። ብዙ ተሞክሮና ልምድም እንዳገኝ ረድቶኛል።
ካብ ኢሊኖይስ ዩኒቨርሲቲ አወይ ተማሃረ ኢሊኖይስ ዩኒቨርሲቲ ኢርማና ቻምፔን ካብቲ ዩኒቨርሲቲ ብዙሕ ፍልጠት ናቀሲምና ተማሂ
በኢሊኖይስ ዩኒቨርሲቲ ነበር ብዙውን የልምድ ልውውጥ ያደረግኩት። ትልቅ እውቀትን የጨበጥኩት
ጸሌ ኣብ ሓደ ለውጥ ኣምፂኻስ ኣብዚ ላዕለ ደረጃ ክኾና ኢኻ ትደልየን ማለት እዩ።
እንግዲህ ወደ ሃገሬ ስመለስ የበለጠ ለመስራትና ለውጥ ለማምጣት መጣሬን እቀጥላለሁ ማለት ነው። እንግዲህ የዛሬው ፕሮግራማችን እየተጠናቀቀ ነው። ድምፃዊው ማን ነው?
እኔም እየጠየቅኩ ነበር። አሁን ዲጄ ፋትሱ ነው የመረጠልን። እጄን ወደዛ አድርጌ እየጠየቅኩ ነበረ። መሳይ ይባላል እያለ ነው።
ማሲንቆው ደስ ይላል ሲጀምር። እንግዲህ በዚህ
ተጠናቋል ፕሮግራማችን። በፌስቡክ ቪኦኤ አማሪክ፣
በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አድራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። ቴክኒኩን ፕሮዲስ በማድረግ ፕሮግራማችንን አብሮን ያመሸው ሙክቤል ያቤሮ ነው። በነገው ጉዞ እንገናኝ።
መልካም ምሽት።
Mamare, 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 m